የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀመርን። ለምሽቱ ከያዝናቸው ፕሮግራሞቻችን ጥቂቶቹን እናስተዋውቃችሁ።
የሀገር ውስጥ መፈናቀል በጊዜ መፍትሄ ካላገኘ፣ በህፃናት ላይ እየደረሰ ያለው ስነ ልቦናዊና አካላዊ ጉዳት በጊዜ መፍትሄ ካልተበጀለት ለመላው ሀገር የሚተርፍ ጦስ እንደሚመዝ በህፃናት ላይ የሚሰሩ የረድኤት ድርጅቶች እያሳሰቡ ነው።
ግጭት በተነሳ የተፈናቀሉ ልጆች እንደሌሎች የእድሜ እኩያቸው መማር ሲችሉ የቤዚክ የሆነውን የሰው ልጅ መፍት ተነስተው ከትምህርት ዘመቻ ውጭ የሆነው ጉዳይ ግብን የሚነካ ነገር ነው።
የህፃናት አድን ድርጅት የሰብአዊ እርዳታ ከፍተኛ አስተባባሪ ሮባ ሃላክ ናቸው። ሙሉ ዘገባውን ከዜና በኋላ ይዘን እንመለሳለን።
በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ፣ በዋሽንግተን ዲሲ፣ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያንና ትውልደ ኢትዮጵያን ጊዮራን ጋር የመተዋወቂያ ምሽት አዘጋጅተው ቅዳሜ ዕለት የኤምባሲውን በር ክፍት አድርገው ትውለዋል።
ብዙ ስራ ስለሚጠብቃት ዜጎቻችንን ይበልጥ ከሚያሰለች ጆሮ ጮው ከሚያረግ የኑሯችን የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጣን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬ እንውጣ።
እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ቅንብሮች ይዘን አብረናችሁና መሻልን የሙዚቃ ግብዣም ይኖረናል።
ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። በቀዳሚው ዘገባችን መፈናቀል የሚያስከትለውን ጣጣ የተመለከተ ዘገባ ይኖረናል። በሀገራት ውስጥ በሚፈጠር የሀገር ውስጥ መፈናቀል ላይ ትኩረቱን አድርጎ በምህጻሩ IDMC የተሰኘ ተቋም ከሰሞኑ ባወጣው ሪፖርት እስከ አውሮፓውያኑ ታህሳስ 31 2018 ዓመተ ምህረት ባለው ጊዜ ውስጥ በተደረገ ቆጠራ ኢትዮጵያ ውስጥ ወደ 3 ሚሊዮን የሚጠጉ ዜጎች በግጭቶች ምክንያት ከቀያቸው እንደተፈናቀሉ ይፋ አድርጓል። ግጭትና መፈናቀሉ ሁሉንም የህብረተሰብ ክፍሎች የነካ ቢሆንም በይበልጥ ደግሞ ጉዳቱን ያሳረፈባቸው በህፃናትና ሴቶች ላይ ስለመሆኑ የረድኤት ድርጅቶቹ በተደጋጋሚ አስገንዝበዋል። የተባበሩት መንግስታት ድርጅት የህፃናት አድን ድርጅት ወይም ዩኒሴፍ ያለፈው የአውሮፓውያን አመት ጥቅምት ላይ ይፋ ባደረገው ሪፖርት 1.5 ሚሊዮን ኢትዮጵያውያን ህፃናት ከቀያቸው የመፈናቀል ክፉ እጣ እንደገጠማቸው ይፋ አድርጓል። ይህ ሁኔታ በህፃናት ላይ ያደረሰ ያለው ስነ ልቦናዊና አካላዊ ጉዳት በጊዜ መፍትሄ ካልተበጀለት ለመላው ሀገር የሚተርፍ ጦስ እንደሚመዝ በህፃናት ላይ የሚሰሩ የረድኤት ድርጅቶች እያሳሰቡ ነው። ከነዚህ ድርጅቶች መካከል አንዱ የህፃናት አድን ድርጅት የተሰኘው ተቋም ነው። ከተቋሙ ባለሙያዎች ጋር ቆይታ ያደረገው ሀብታሙ ስዩም ግጭቶች በኢትዮጵያውያን ህጻናት ላይ እየፈጠሩት ስላለው ዘርፈ ብዙ ጫና ጠይቆ ተከታዩን ዘገባ አዘጋጅቷል።
ግጭት በበረታባቸው የኢትዮጵያ ክፍሎች ለሚኖሩ ህጻናት የሰላም ናፋቂ መዝሙር ከሁሉ ጊዜው በላይ ትርጉም የሚኖረው ይመስላል። የሰላም እጦት፣ የግጭቶች መደራረብ ከበርካታ የልጅነት ስጦታዎቻቸው ከልጅነት መብታቸው ጋር አቆራርጧቸዋልና በሥራ ምክንያት ህፃናቱና ቤተሰቦቻቸው የተጠለሉባቸውን ስፍራዎች ሲቃኙ ለባጁት የሴቭ ዘ ችልድረን ከፍተኛ ሰብአዊ እርዳታ አስተባባሪ ሮባ ሃላኬ ያለፉት 2 እና 3 ዓመታት ፈታኝና አሳዛኝ ዓመታትም ነበሩ።
ግጭት በተነሳ የተፈናቀሉ ልጆች እንደሌሎች የእድሜ እኩያቸው መማር ሲችሉ፣ ነገ ብራይት ፊውቸርን ማየት ሲችሉ ያንን እድል አጥተው በግጭት ተፈናቅለው የቤዚክ የሆነውን የሰው ልጅ መብት ተነጥቆ ከትምህርት ገበታ ውጪ ሆኖ ስታይ ኢትዮጵያን የሚነካ ነገር ነው።
የተባበሩት መንግስታት የህፃናት መርጃ ድርጅት ባለፈው የአውሮፓውያን አመት መጀመሪያ ላይ ይፋ እንዳደረገው በግጭቶች ምክንያት ጎጆ ቀልሰው ከሚኖሩበት ስፍራ ለመፈናቀል ከተገደዱ ወደ 3 ሚሊዮን የሚጠጉ ኢትዮጵያውያን መካከል ግማሹ ህፃናት መሆናቸውን ይፋ አድርጓል። እነዚህ ህፃናት በእያንዳንዷ ቀን የሚጋፈጡት ችግርና ክፉ ገጠመኝ ከብዙ እድልና መብቶቻቸው የሚነጥል አይነት ነው። በሴቭ ዘ ቺልድረን ድርጅት ውስጥ በህፃናት ጥበቃና ፍልሰት ክፍል ኃላፊ የሆኑት ወይዘሪት ጽዮን ተፈራ እንደነገሩን በመፈናቀሉ ምክንያት ህፃናቱ በመልካም ትዝታና እንክብካቤ ሊሞላ የሚገባውን የልጅነት ዘመናቸውን እየተነጠቁ ነው።
ጠቅለል ካለው ብንጀምር አጠቃላይ የሆነ ይሄ ቤዚክ ወይም መሰረታዊ የሆኑ ፍላጎቶች አሉ። ህፃናት የምግብ፣ የአልባሳት፣ የመጠለያና ትምህርት የማግኘት የመሳሰሉት ህክምናን የማግኘት ሁኔታዎች አሉ። እዛ ላይ ብዙ ጊዜ ህፃናት ያንን ድጋፍ የማግኘታቸው ሁኔታ እንደሚቀንስና ለተለያዩ ችግሮች እንደሚጋለጡ ያሳየናል ጥናቶች። ከዛ በተጨማሪ ህፃናት ትምህርት ገበታ ላይ የመግባታቸው ሁኔታ ያንሳል። በተለይ ከመፈናቀል ሁኔታ ከተፈጠረ ከትምህርታቸው ይጓደላሉ ማለት ነው። ከሱ በተጨማሪ ጠቅለል ያለው ሌላው ነገር ብናይ በተለይ ደግሞ የመፈናቀሉ ሁኔታ ከግጭት የተነሳ ከሆነ ህጻናት ብዙ አይነት ቫዮለንስ ወይም ጸብነት ያላቸው የተለያየ ግጭቶችን ያሉ ያ በራሱ ህጻናቱ ላይ የሚፈጥረው የሳይኮሎጂካል ችግር አለ። ዲስትረስ ሊፈጥር ይችላል እና ሳይኮሎጂካል ሳፖርት የሚፈልጋሉ ማለት ነው። ኤክስትሪም ሲሄድ በዛ ውስጥ እንግዲህ የከፋ ሲሆን ሞትንም ሊያዩ ይችላሉ። ሰዎች እርስ በርስ የሚጋጩበትን ሁኔታ ሊያዩ ይችላሉ።
ህጻናቱ የሚጋፈጧቸው ችግሮች እኒህ ብቻ አይደሉም። ውሃና ምግብን የመሰሉ ጊዜ የማይሰጡ ነገሮችን ለማግኘት ከተጠለሉበት ቦታ ርቀው ሲማስኑ፣ ጠለፋና ወሲባዊ ጥቃትን ለመሰሉ የስነ ልቦናና አካል ስብራትን ለሚተዉ ችግሮች ዳግመኛ እንደሚጋለጡም ኃላፊዋ አክለው ነግረውናል። መሰል ችግሮችን የሚጋፈጡ ልጆች በአራቱም የሀገሪቱ አቅጣጫዎች ይገኛሉ። ሰሜን፣ ደቡብ፣ ምዕራብና ምስራቅ ኢትዮጵያ የተቀማ ልጅነትን በየቀኑ የሚያስተውሉ ስፍራዎች ሆነዋል። አቶ ሮባ ሐላክ ተፈናቃዮች የሚገኙባቸውን ዋና ዋና ስፍራዎች ያስታውሱናል።
ግሪጎሪያን ካሌንደር ከሰፕተምበር 2017 ጀምሮ ነው በሶማሌ እና በኦሮሚያ ክልሎች መሀል በተነሳው ግጭት ወደ 1 ሚሊዮን ሰው በተፈናቀለበት ጊዜ ጀምሮ በተለያዩ የኢትዮጵያ ክልሎች ሰዎች ሲፈናቀሉ አይተናል። አሁን ባለን መረጃ በኦሮሚያ በባሌ ዞን እንዲሁም በምስራቅና ምዕራብ ሐረርጌ ዞን በቦረና በወለጋ ተፈናቃዮች ይገኛሉ። እንዲሁም በአማራ በሴንትራል አማራ እና ኖርስ ጎንደር አካባቢ ተፈናቃዮች ይገኛሉ። እንዲሁም በቤንሻንጉል ጉሙዝ ክልል በደቡብ ክልል ደግሞ በገዴኦ ዞን እና እንዲሁም በምስራቅ እና ምዕራብ ጉጂ ዞኖች ተፈናቃዮች ካምፕ አድርገው የሚገኙበት ቦታዎች ናቸው። በጥቂቱ
በህፃናቱ ላይ የሚደርሰው የዕለት ተዕለት ሰቆቃ በህፃናቱና ቤተሰቦቻቸው ላይ ብቻ የሚቀር አይደለም ሲሉ የሚያስታውሱት ባለሙያዎቹ፣ ችግሩ የበለጠ ተንሰራፍቶ የተጨማሪ ሚሊዮን ህፃናት ተስፋ እንዳይመክን መደረግ አለበት የሚሉትን መላም ይመክራሉ። በሴቭ ዘ ቺልድረን ድርጅት ውስጥ የህፃናት ጥበቃና ፍልሰት ክፍል ኃላፊ የሆኑት ወይዘሪት ጽዮን ተፈራ ችግሩ በተወሰኑ ወገኖች ጥረት ብቻ የሚሽር አይደለም ይላሉ።
ይህንን ለአንድ አካል ብቻ የምንተው ነገር ነው ብለን አናስብም። ህጻናትን ደህንነት ለመጠበቅ ሁሉም የራሱ ኃላፊነት እና ተቀናጅቶ መስራት ያለበት ሁኔታ አለ። ሁሉም ስልዛ ላይ መንግስት አለ። ያው በዋና አስፈጻሚነት ሀገሪቱ ውስጥ ያለውን ፖሊሲዎች፣ ስትራቴጂዎቹን፣ ህጋትን፣ የተለያዩ ነገሮችን የማስፈጸም መንግስት ቢሆንም ከዛ በተጨማሪ ግን ማህበረሰቡ ኃላፊነት አለበት። በዋናነት ማህበረሰቡ ነው የሚያውቀው ያለውን ችግር። ማህበረሰቡ ነው ደግሞ ለዛ መፍትሄ ማምጣት ይችላል ብለን የምናምነው።
ቀስ በቀስ መዘርጋት ያለባቸው ብልሃቶች እንዳሉ ሆነው አጣዳፊ ሰብአዊ ድጋፍ መቸር አለበት ሲሉ የሚያሳስቡት ደግሞ የድርጅቱ ከፍተኛ ሰብአዊ እርዳታ አስተባባሪ አቶ ሮባ ሐላክ ናቸው።
የሰብአዊ እርዳታዎች ባሉበት ማግኘት ይኖርባቸዋል። የሰብአዊ እርዳታዎች መቀጠል አለባቸው። ጎን ለጎን ደግሞ የተለያዩ ክልል አመራሮችም ሆነ የፌደራል መንግስት ኦልሬዲ የጀመረውን የሰላም እና የእርቅ ፕሮሰስ አፋጥ ነው ሰዎቹ ወደ ቀያቸው ተመልሰው በሰላም እንዲኖሩ ማድረግ መቻል ይኖርበታል። ባሉበት ቦታ ደግሞ የሚገባቸውን የሰብአዊ እርዳታ እንዲያገኙ መንግስት ካሉት የሰብአዊ እርዳታ ድርጅቶች ጋር በመተባበር አስፈላጊውን የሰብአዊ እርዳታ ማቅረብ አለበት።
ያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ሰከላ አሜሪካ ራ ጋቢና
በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ፣ በዋሽንግተን ዲሲ፣ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጊዮራን ጋር የመተዋወቂያ ምሽት አዘጋጅተው ቅዳሜን የኤምባሲውን በር ክፍት አድርገው ትሏል። እዚህ ኤምባሲ ለመጀመሪያ ጊዜ ገባው የሚል አስተያየት ከሚሰጡ ተሳታፊዎች አንስቶ ብዙ ሰዎች በዝግጅቱ ላይ ታድመዋል። ብዙ የቤት ስራ አለብን ያሉት አምባሳደር ፍጹም ወሪያ ቁመን ወደ ስራ መግባት አለብንም ብለዋል። ስለ ኢትዮጵያ የሰላም ሁኔታ ተጠይቀውም በእርግጠኝነት የሰላም ሁኔታ ይመለሳል ብለዋል። ዝግጅቱን የተከታተለችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች።
ዝግጅቱ በተለያዩ የሃይማኖት አባቶች ጸሎት አስጀምሮ ወደ መድረክ የወጡት አምባሳደር ፍጹም አረጋ የኢትዮጵያን ኤምባሲ ማስተዳደር ኃላፊነት ተቀብለው በጀመሩ በአንድ ወር ውስጥ ከኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ወይም ዲያስፖራ አባላት ጋር በአካል ለመተዋወቅ በመቻላቸው ደስታቸውን ገልጸው የቤተሰብን ሰላም በመጠየቅ ነበር ንግግራቸውን የጀመሩት።
ልጆችስ ቤተሰብስ ሁላችሁ ደህና?
ይህ ኤምባሲ የእናንተ ቤት ነው? የእናንተ ኤምባሲ ነው ካሉ በኋላ ከተለያዩ ሰዎች ጋር ባደረጉት ንግግር እንደተረዱት ከዚህ ቀደም ለብዙዎች ባይተዋር ሆኖ የቆየው የኤምባሲ ሁኔታ እንዳይደገም በጋራ ሊሰራ እንደሚገባ አሳስበዋል። አምባሳደር ፍጹም በመተዋወቂያ ንግግራቸው ላይ የዲያስፖራ ማህበረሰቡ በአገዋ በትረስት ፈንድ በመዋለ ነዋይ ፍሰት አገራቸውን በማስተዋወቅ የፋይናንስ ተቋማትን ድርሻ በመግዛት በተለያዩ ዘርፎች መሳተፍ እንዲችሉ ጥሪ አቀርበዋል። በአጠቃላይ እርስ በርስ የመደጋገፍ ጥያቄን አቀርበዋል። ከዝግጅቱ በኋላ በቪኦኤ የፌስቡክ ገጽ ላይ በቀጥታ ስርጭት አጠር ያለ ቆይታ አድርገን ነበር። ለመሆኑ ኢትዮጵያ ምን እንድትሆን ይፈልጋሉ ስል ጠይቄያቸዋለሁ።
ኢትዮጵያ የዛሬ 45 ዓመት በጣም የሚገርም የኢንዱስትሪያላይዝ ጎዳና ይዛ ነበር። በመሃል በብዙ በደርግም እንደገና ከዛ በኋላም የተሻለ መስራት የቻለን ብዙ የቀሩ ነገሮች አሉ። አንድ ሀገር እድገቱ የሚለካው በህዝቦቿ ውስብስብ ምርቶችን በማምረት አቅም ላይ ነው። ካሁን በፊት ጂዲፒ ነበር መለኪያ ተደርጎ ሲወሰድ የነበረው። የኢኮኖሚ እድገት ሲባል አጠቃላይ ያገሪቱ ምርት ነበር የሚወሰደው። ከዛም ደግሞ ጂዲፒ ፐር ካፒታ የሚወሰዳል። የድህነት መቀነስም ብዙ ነገሮች እንደመመዘኛ ሂዩማን ዴቨሎፕመንት ኢንዴክስ በሚልም ይወጡ። አሁን ግን የደረሰበት ደረጃ በአለም ገበያ ላይ ከፍ ያለ ዋጋ እና ዳይቨርሲፋይድ የሆኑ ምርቶች አምርቶ የድርሻውን መወጣት የሚለው ላይ ከሱ አንጻር ብዙ ስራ ስለሚጠብቃል። ዜጎቻችንን ይበልጥ ከሚያሰለች ጆሮ ጮው ከሚያረግ የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያድርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬን ኖታ ይሄን ደግሞ ማድረግ የሚያስችል የሚያስደንቁ ልጆች አሏት እዚህ ሀገር ቤትም። ስለዚህ ይሄን በማድረግ ሀገራችን በጣም ታላቅ እንድትሆን ማድረግ እንችላለን። በጣም ብዙ ምቾት ሁኔታዎች አሏት። ስለዚህ ይሄንን እንችላለን ብለን የመነሳትና ከዛም ደግሞ የመቻል አቅማችንን እያሳደገን በስራ ውስጥ ማለት ነው እንድንሄድ ነው እኔ የምመኘው ማለት ነው።
በዚሁ ዝግጅት ላይ የተገኙት የአዲስ አበባ ከተማ ከንቲባ ታከለ ኡማ ኢትዮጵያ አገራችሁ አዲስ አበባ ደግሞ ከተማችሁ ናት በጋራ እናቀናት ብለዋል። ለቀጣይ ስራ ያግዝ ዘንድ መስሪያ ቤታቸው ያሳለፈውንም ውሳኔ ይፋ አድርጓል።
ለዚህ ሀገር ላላችሁ ኢትዮጵያን ብቻ የሚሰራ ኦፊስ ዴዲኬትድ እናረጋለን። ለምን እንደሆነ ዘመን እናረጋለን ወደ ከተማ አስተዳደር ስትመጡ የኛ ቢሮክራሲ እንዳትላችሁ ስለሚፈልጉ የጋራ ከተማችሁ
የኤምባሲው ዝግጅት ወንበር ከቦ ከመቀመጥ ለየት ያለ በአዳራሹ የተገኘው ሰው ከአምባሳደር ፍጹምና ከዲፕሎማቶች ጋር የተዟዟረ የሚተዋወቅበት አድራሻ የሚያቀርብበት አይነት ዝግጅት ነበር። አምባሳደር ፍጹም
በዚህ መልክ ወንበር እንዳይኖር አድርገን ሴታፕ ስናደርገው ሰው ነፃ ሆኖ እየተዘዋወረ ወዳጆቹን እየጠየቀ ደህንነቱን ያወራ ያወጋ ቦታም እንዳይጠባው ጭምር ወንበር አስወጥተን ነው ያካሄድነው ማለት ነው። ይህ በራሱ ያሰብነውን አስተካክቷል ብየ ነው ማስተው። ለምሳሌ እኔ በተለመደው የሱሰብ አይነት መልክ ቢሆን መድረክ አካባቢ ከሚኖሩ ሰዎች በስተቀር ሌሎችን ላላገኝ ይችላል ነበር። አሁን ያለማጋነን ከሁሉ ሰው ጋራ ብየ ማለት ቢከብደኝም ሊያገኙኝ ከፈለጉ ሰዎች ጋር በሙሉ ተገናኝቻለሁ። እንደ ስካኒንግ በወፍ በረረም የሚያሳስቧቸው ነገሮች ምን እንደሆኑ ምን ላይ ትኩረት ባደርግ እንደሚመርጡ ቢሮ መተው ቀጠሮ ይዞ በስፋት መነጋገር እንደሚፈልጉ ክፍተት ያሏቸው ቶሎ መሻሻል ይችላሉ። አንዳንዶቹ ምርጥ አይዲያዎች ሁሉ ምርጥ ሐሳቦችን ሁሉ አመጣተዋል። ወጣቶችም በወጣትነታቸው ሌሎችም እንደዛው ማለት ነው። የሚበዛው ቀጠሮ ይዞ ለመነጋገር ነው። ስለዚህ በቀጣይ እንግዲህ እየመከርን እንዳል ማለት ነው እና ደህንነታቸውንም የበለጠ ለመታየቅ ድል ፈጥሮናል።
በኢትዮጵያ ኤምባሲ የዲያስፖራ ዘርፍ ሚኒስትር አማካሪ አቶ ደመቀ ሽፈራው በዚህ ኤምባሲ ውስጥ ቀደም ሲል ሲሰሩ አውቃቸው ነበርና ከዚህ ቀደም ዝግ የነበረው ኤምባሲያችሁ አሁን ተከፍቷል በግል ምን ስሜት አለው ብያቸዋለሁ።
በጣም ጥሩ ትክክል ነው። ከዛ በፊት እኛ እንግዶችን የምንጠራ የነበር ነው ያው በኢንቪቴሽን ነው በጥሪ መልክ በፖሊስም ጭምር አቆመን ነበር። እሱ ነገር አሁን ቀርቷልኝ እና መሰግናለን ለውጥ ላመጡ ሰዎች በተለይ ከክቡር ጠቅላይ ሚኒስትራችን የአሜሪካን ሀገር ጉብኝትና ከለውጥ በኋላ ኤምባሲያችን ክፍት ነው። ሁሉም ኢትዮጵያውያን ይመጣሉ ይጎበኙናል። ከዚህ በፊት እኛ አቅደን እኛ ጠይቀን ነበር ምን ሰራው አሁን ግን ተጠይቀን ነው። እንደምታዩት ሁድ ለሁድ ቢዚ ነን እዚህ ነው የምንውለው ኦልሞስት። ስለዚህ በጣም ደስተኞች ነን። ብዙ ሰው ይመጣል በራችን ክፍት ነው። አሁንም ኑ እናገለግላችኋለን እባካችሁ ነው።
እንዴ ግን አስተያየት ልጠይቀን እንዳልከው ፖሊስ አቆመን ነው በሩ ዝግ ነበር ብለሃልና በግል እንደ አንድ ሰራተኛ ምን ስሜት አለው እንደዚህ አይነት በሩ ክፍት ሆኖ ከማህበረሰብ ጋር ተገናኝቶ መስራትና በርን ዘግቶ መስራት ምን አይነት ስሜት አለው ሁለቱ?
ስሜቱ በእውነት ለመግለጽ ትንሽ ይከብዳል። እኔ በእውነት በኢትዮጵያ ኤምባሲ ስራ ከጀመርኩበት ጊዜ ጀምሮ ሙሉ ስራ ሰራሁ ብዬ መናገር የምችለው ባለፉት አንድ አመት ጊዜ ነው። እኔ በጣም ደስተኛ ነኝ። ብዙ ወገኖችን ሰር በማድረጌ ደስተኛ ነኝ። ደስታዬ ወደር የለውም። እንደ አንድ ዜጋ እኔም ጭምር ነው ነጻ የሆንኩም ተገቢውን አገልግሎት መስጠት ክብር ይሰማኛልና እጅግ በጣም ደስተኛ ነኝ። ሲሆን
ኢትዮጵያ ውስጥ ስላለው የሰላም ሁኔታ አምባሳደር ፍጹምን ጠይቄያቸዋለሁ።
የሰላም ሁኔታ በርግጠኝነት ይረጋጋል፣ በርግጠኝነት ሰላም ይሆናል። በተለያየ ምክንያቶች የተደረጉ ክፍተቶች እንደሚቀረፉ ትልቅ እምነት አለኝ። ህዝቡ የሚጠይቃቸው ነገሮች ምላሽ እንደሚያገኙ መተማመናለሁ። ለምሳሌ ኢንተርናሊ ዲስፕሌስድ የሆኑ ሰዎች ወደ ቀያቸው መሄድ ጀምረዋል። እነዚህን የሰላም ሁኔታ የሚያባብሱ ነገሮች ግን አሉ። በህገወጥ የሚደረጉ የጦር መሳሪያ ዝውውር፣ የገንዘብ ዝውውር፣ ኮንትሮባንዶች የመሳሰሉ ነገሮች በተለይ የገንዘብ ዝውውር ህገወጥ በሚሆንበት ሰዓት የገንዘብ ዝውውር ከመሆኑ አልፎ የጸጥታ ችግር ይሆናል። ስለዚህ በማናቸውም ሁኔታ በእንደዚያን ነገር ላይ ያሉ ሰዎች በየዋህነት በህገወጥ ግብይትና በባንክ መካከለ ያለው ልዩነት ብቻ በማየት ከዛ ባለፈ ጉዳት እንደሌለው የለቷን ብቻ ልዩነቱ ይሄን ያለው እሱን በባንክ ሲሄድ አጣዋለሁ ስለዚህ በሚል የሚያደርጉት ነገር አንደኛ በብሔራዊ ባንክ በኩል በመንግስት በኩል እሱን የሚመለከት ማስተካከያዎች ይደረጋሉ።
በአዳራሽ ውስጥ ሰላምታ ከመለዋወጥ አድራሻ ከመቀያየርና በጉዳዮች ላይ ከመወያየት ጋር በእኩል ቦታ ይዞ የነበረው ከአምባሳደር ፍጹምና ከከንቲባ ታከለ ኡማ ጋር ፎቶ ለመነሳት የሚጠይቁ የተሳታፊዎች ቁጥር ከፍ ያለ እንደነበር ለመመልከት ይችላሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
Gabina VOA
Shirin Gabina
Blashangul 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 Degabina Degabina Blashangul
መስፍን አራጌ ላደረሰን ዘገባ እናመሰግናለን። ያዳመጣችሁ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ እየተላለፈ የሚገኘውን የጋቢና ቪኦኤ ዝግጅታችን ነው። በተከታዩ ዘገባ ወደ ባህር ዳር እናቀናለን።
እንሰራ ወይም እንስራ የተሰኘ የሸክላ ላይ የሰላ አውደረይ በባህር ዳር ከተማ ዘገባው ያስቴር ምስጋናው ነው። ስዕሉን ያሰናዳው ደግሞ ራስ በረከት ትርጉሙን ያብራራል።
የስዕል ኤግዚቢሽን እንስራ የሚል መልእክት ሲኖረው አንደኛ በጋራ ተነስተን ስራ እንስራ ነው። ሁለተኛ ነገር ደግሞ እንስራ የሚል መልእክት አለው። የሀገራችን ባህላዊ ቁስ ከሆነው አንዱ ወይም ደግሞ ማድጋ ከምንለው የተለያዩ የሸክላ ውጤቶች የተሰራ ስራ ነው። እንዳየሽው ለመጀመሪያ ጊዜ የተሰራ የስዕል አውደ ርዕይ ሲሆን ኢትዮጵያዊነትን አጉልቶ የሚያሳይ ነው። በዚህ የስዕል አውደ ርዕይ ውስጥ የሰው ልጆች መነሻችን አፈር ነው፣ መጨረሻችንም ደግሞ አፈር ነው። ለዚህ ነው ከሸክላ የተሰሩ ተሰባሪ በሆኑ ነገሮች ውስጥ ጥበብን ያስቀምጡት። ስለዚህ ሰዎች ከአፈርነት ሳቢን ነው ጠይሚል መልእክት ነው ያለው።
የራስ በረከት የጥበብ ውጤት የሆነው ይህ የሸክላ ላይ የስዕል አውደ ርዕይ ዋና ዓላማው ሀገርን መገንባት ላይ ያተኮረ ነው ይላል።
ሰው ሀገሩ ሊታደግ፣ ሰው ሀገሩ ሊያከብር፣ ሰው ለሀገሩ ሊኖር፣ ሰው ለሀገሩ ሊሞት ሲገባ ወንድም ከወንድም እህት ከእህት ሰው እየተፋጀ እልቂት ላይ ነው ያለ ነው። ስለዚህ ኢትዮጵያዊነት ማለት ደግሞ ይሄ መገለጫችን ስላልሆነ ከእንደዚህ አይነት አስተሳሰብ ልንወጣ ይገባናል የሚል መልእክት ነው ይዞ የመጣው። የተወሰኑ ሰዎች ይኖራሉ የራሳቸውን ግላዊ ጥቅም እያሰቡ ሀገርን የሚበድሉ። ግን ሀገር ማለት እኔና አንቺ ሌላው ማህበረሰብ ተሰባስቦ የሚኖርባት እኔ ኮ ኢትዮጵያዊ ነኝ ይያልኩ እንድመጻደቅ የሚያረጋኝ ማንነት የመጠሬ ሀገር ናት። ስለዚህ ሰዎች ለሀገር ክብር በኖረ ቁጥር ለጎረቤት ለህዝብ ለወንድም ለእናት ለአባት ለአክስላጉት ወዘተ ክብር ይኖረናል። ክብር ማለት ሀገር ነው። ሀገር ማለት ክብር ነው።
በዩኒሰን ሆቴል በተዘጋጀው የስዕል አውደ ርዕይ በሸክላ በተሰሩ ምጣድ፣ ጀበና፣ ድስት፣ ጋን እንዲሁም እንስራ ላይ ያረፈውን ይህን የጥበብ አሻራ የጎበኙ ወጣቶች እንደ ሸክላ በአንዴ ታይቶ የሚጠፋ ታሪክ ሰርተን አንለፍ የሚል መልእክት መረዳታቸውን ይናገራሉ።
ወንተን ታበቀኝ እባላለሁ። የስዕል ስራ ላይ ብዙ መልእክቶችን አግኝተናል። ይኸው ከአፈርነት ሀሳብ እንውጣ ብሏል ሰዓሊው እና አዘጋጆቹ። በዘመኔ በኔ ትውልድ ውስጥ እልፍ ያለ ነገር መስራት እንዳለብኝ አውቃለሁ። ከሸክላነት ከአፈርነት ባህሪ ወጥቼ ለዘመን የሚታለፍ ለትውልድ የሚታለፍ ነገር መስራት እንዳለብኝ ተረድቻለሁ።
ብራም ጅራራ አባላለሁ። በእርግጥም አስተማሪ የሆነ ሰው ማኑ ወዴት ነው ጉዞ ማን ነበርን ወዴት ይሄድን ከነበርንበት ወደ ኋላ እንዴት ይሄድን እንደነበር እና ትልቁን የአግራችን ታላቁን የነበረን ታሪክ የሚያስረዳን።
ሀገር የምትገነባው በፍቅር ብቻ ሳይሆን የጌታ ለጌታ የቄሳር ለቄሳር በሚለው መርህም በመሆኑ ለሀገራችን የሚጠበቅብንን መስጠት መዘንጋት የለብንም ሲል አውደ ርዕዩ ለተሳተፉ የንግዱ ማህበረሰብ መልእክት አስተላልፏል። ሰዓሊ በረከት ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shinni. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። አፍሪካውያን ተሰባስበው በዋሽንግተን ዲሲ በሐምሌ ወር ሊሮጡ ነው ያሉን ደግሞ ዶክተር ጋሻው አብዛው ናቸው። ታላቅ የአፍሪካ ሩጫ በሚል ዝግጅት የተሰናዳ ነው ብለዋል። ጽዮን ግርማ ቀዳሜ ለት እዚህ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ በተሰናዳ ዝግጅት ላይ አግኝታ በወፍ በረራ አናግራቸው ነበር። እንደሚከተለው ይቀርባል።
ጽዮን አመሰግናለሁኝ። አንቺ ተቆምን ዳይሬክሽን የኢትዮጵያን ቀን በዲሲ በሚል ባለፈው ጠቅላይ ሚኒስትር አብይ በሶስት ከተሞች በነበራቸው ቆይታ አንዱም እዚህ ዋሽንግተን ዲሲ ላይ ነበረ። እዛ ዋሽንግተን ዲሲ በነበራቸው ቆይታ ከንቲባዋ ቀኑን የኢትዮጵያን ቀን በዲሲ ተብሎ እንዲ ታሰብ በሰላለፉት መልእክት ነበር እና ውድድራችንም ከመልእክት በላይ ቀኑን በያመቱ በደምቀ ሁኔታ እንድናስብ በሚያስችለን ሁኔታ የ5 ኪሎ ሜትር ሩጫ ኢትዮጵያኖችን የሚያሳትፍ ሰዎች የሚያካትት ሩጫ ያዘጋጀን ነው የምንገኘው።
ምንድነው ከዚህ ከሩጫው ጋር ያገናኘው ጉዳይ?
መልካም ሲሆን ከዚህ በፊት በኢትዮጵያ በሚገኘው የታላቁ ሩጫ በኢትዮጵያ ለመጀመሪያዎቹ ከመስረታው ጀምሮ ባሉት ከሪቻርድ ኖርከር ከሃይሌ ገብረስላሴ ጋር ሆነን ያካሄድነው ሩጫ ነበረ። እዚህ ሀገር መጥቼ ዶክትሬት ዲግሪን ከተማርኩ በኋላ ደግሞ ወደዚህ ዲሲ አካባቢ ስመጣ ባለኝ ሙያ ለህብረተሰብ ምንድነው የሚያበረክተው በሚል ጥያቄ ከሌሎች ጓደኞቼ ሀገር ወዳድ ከሆኑ ሰዎች ጋር ተገናኝተን የምናካሄደውና ያመነጨነው ሐሳብ ነው። እናም በታውሰን ዩኒቨርሲቲ ነው ማስተምረው። በማስተምርበት መስክ ነው ይህንን ሩጫ የምናካሄደው። ምክንያቱም ስፖርት ማኔጅመንት ነው ማስተምረው። ሩጫውም አለ፣ ትምህርት ቤቱም አለ፣ ከዚህ በፊት የነበረው ሙያ አለ። ሁሉንም በማገናኘት ለኮሚኒቲው አንድ ነገር ማበረከት ያስችለናል በሚል ሂሳብ ነው።
መቼ ነው ይሄንን ሩጫ የምታደርጉት? በምን መልኩስ ነው የምታረጉት? ያው ኢትዮጵያ ውስጥ እንግዲህ በጣም የታወቀ ፕሮግራም ነው ታላቁ ሩጫ በአመት አንድ ጊዜ የሚደረግና እዚህ ደግሞ ለአፍሪካውያኖች የሚልኛየው ምን አይነት ፕሮግራም ነው? ፕሮግራሙ መቼ ነው?
ፕሮግራሙም የሆነው ጁላይ 27 በያርድስ ፓርክ ላይ ነው የሚሆነው። የአፍሪካ የታላቅ የአፍሪካ ሩጫ ነው ብለን የጠራነው ወይም ግራንድ አፍሪካ ራን። ምክንያቱም እንደምንድነው የኢትዮጵያን ቀን በዲሲ በመናከብርበት ወቅት በአፍሪካ ህብረት ምስረታ ላይ ያለንን አስተዋጽኦ አበበ ቢቂላ የመጀመሪያውን የአፍሪካ ወርቅ በኦሎምፒክ እንደማግኘቱ መጠን ቀኑን በሰፋና በደመቀ ሁኔታ ለኢትዮጵያኖች ብቻ ሳይሆን ከሌሎች አፍሪካውያን ጋር መክበር እንዲያስችለን በማሰብ ነው የታላቅ የአፍሪካ ሩጫ ብለን እናዘጋጃለን ነው።
ተከናሎ ዶክተር ጋርሻው ግዜስተለን ሲዩም ወደኋላ የሚመለስ ዘፈን ሚጋብዘን ዛሬ
ለዚህ የዛሬውን ምስጋና ወስዳለሁ። አመሰግናለሁ አላልሽም? ቢሆን ምስጋናውን ወስዳለሁ።
እንግዲህ ዝግጅታችንን በዚህ ተጠናቋል። በኔ በኩል ጽዮን ግርማ በሪያችሁ ነበርኩ። ደህና ደሩ።
መልካም
ይሄዳል ለበግሬ ይሄዳል ለበግሬ